የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ዛሬ ቀኑ ሰኔ 20 2011 ዓ.ም ነው። ለዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እናስተዋውቃችሁ። ሰሞኑን በባህር ዳር የተነሳውን ጥቃት ተከትሎ በመንግስት የሚወሰዱት እርምጃዎች የፖለቲካ ምህዳሩን መልሰው የማያጠቡ መሆን አለባቸው ሲሉ የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተናገሩ።
ወቃዊ እርምጃዎች ህዝብ የሚያቃቸው አስተማሪ የሆኑ ህዝብ የሚያምንባቸው ህዝብን ፓርቲዎችን ወይም ሌላውን ለሌላ ትግል ለሌላ አመጽ የማያነሳሱ መሆን አለበት።
የተፈጸመው ጥቃት መፈንቅለ መንግስት ለማካሄድ ያለ መስለመሆኑ መንግስት በቂ መረጃ አለው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ገልጸዋል።
ማመን አለማመን አንድ ነገር ሆኖ ግን ይህንን ሊያሳይ የሚችል በቂ መረጃ ስላለ ለህብረተሰቡ ለማንም ግልጽ እንደሚሆነው ለሚዲያውም ግልጽ የአሁኑ ምልክት አጥጋቢ ነው ካልተባለ እንኳን በቂ መረጃ ለህብረተሰቡ የሚቀርብ በመሆኑ እንዲህ ብሎ ለመበየን እንዲህ ብሎ ለመፈረጅ ከበቂ በላይ ማሳያ ነው ማለት ነው።
እነኚህና ሌሎች የኢትዮጵያ ወቅታዊ ትኩሳት ላይ ያነጣጠሩ ዘገባዎች ይደመጣሉ። አብሬያችሁ የማመሸው ጽዮን ግርማ ነኝ። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽን ኮሚኒኬሽን ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰኢድ አህመድ አሁን ያለው የክልሉ የጸጥታ ሁኔታ ሰላማዊ ችግሮች ቢፈጠሩ እንኳን የጸጥታ ኃይሉ በቁጥጥር ስር መዋል በሚችልበት ደረጃ ላይ ነው ሲሉ ዛሬ ለሀገር ውስጥ መገናኛ ብዙሃን መግለጫ መስጠታቸውን ጠቅሶ ፋና ብሮድካስቲንግ ዘገባ አስነብቧል። አልፎ አልፎ የሚስተዋሉ የጸጥታ ስጋቶችና ችግሮች አጠቃላይ የክልሉን የጸጥታ ሁኔታ እንደማይገልጹትም ኮሚሽነሩ ተናግረዋል ይላል ዘገባው። የተፈጠረው ችግር ድንገተኛና ያልተለመደ መሆን በህብረተሰቡ ስነ ልቦና ላይ ችግር የፈጠረ ቢሆንም ህዝቡ አመዛዛኝ በመሆኑ በፍጥነት ከችግሩ መውጣት ተችሏል ብለዋል። የክልሉ ህዝብ ለአካባቢው ሰላም ያለው አስተዋጽኦ ከፍተኛ ነውም ሲሉ ኮሚሽነር ሰኢድ ተናግረዋል። ዶክተር አረጋዊ በርሄ በትላንትናው ዕለት በመቀሌ ከተማ በተካሄደው የጀነራል ሰዓረ መኮንን እና የጀነራል በጡረታ ላይ ያሉት ገዛኤ አበራ የቀብር ስነ ስርዓት ለመሳተፍ በመቀሌ በተገኙበት ጊዜ በወጣቶች ጥቃት ሊደርስባቸው መሞከሩንና በጸጥታ ኃይሎች ትብብር ከጥቃቱ መውጣታቸውን ሙልጌታ አጽብሃ ከመቀሌ በተከታዩ ዘገባ አድርሶናል።
ዶክተር አረጋዊ በርሀ በትናንትናው ዕለት በመቀለ ከተማ የጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኤ አበራ ስርዓተ ቀብር ለመሳተፍ በተገኙበት ጊዜ በወጣቶች ጥቃት ሊደርስባቸው ተመክሯል። የጀነራሎቹ የቀብር ስነ ስርዓት ከመካሄዱ በፊት በትግራይ ሰማዕታት ሐውልት በነበረ የሽኝት መርሃ ግብር ለመሳተፍ ዶክተር አረጋዊ በርሀ ወደ ሰማዕታት ሐውልት ቅጥር ግቢ ለመግባት በሞከሩበት ጊዜ ወጣቶች መግባት የለበትም ብለው ጥቃት ሊያደርሱ ሞክረዋል። በጊዜው በጸጥታ ኃይሎች ትብብር ከጥቃት ሊወጡ ችለዋል። ለተፈጠረው ግርግር ለማረጋጋትም ፖሊስ አስለቃሽ ጭስ ተጠቅሟል። በተፈጠረው ሁኔታም የፖሊስ አባላትና መኪና በድንጋይ እንደተመቱ ሙከራ በኋላ ፖሊስ ወደ መቀለ ከተማ ፖሊስ ጽፈት ቤት እንደወሰዳቸውና አመሻሽ ላይም ወደ እንግዳ ማረፊያ ተወስደው ማደራቸው ምንጮች ለቪኦኤ ገልጸዋል። ዶክተር አረጋው በርሀም በአሁኑ ጊዜ ወደ አዲስ አበባ የተመለሱ ሆነው በዚህ ጉዳይ አስመልክቶ በነገው ዕለት ለመገናኛ ብዙሀን መግለጫ ከድምጽ ሙልጌታ ጽቡሀ መቀለም።
ሙልጌታን እናመሰግናለን። ወደ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጉዳይ ስናመራ በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፓርቲያቸው ውክልናን ለማግኘት የሚወዳደሩት ዴሞክራቶች ትላንት ማታ የሞቀ ክርክር አካሂደዋል። በመጪው ዓመት ጥቅምት ወር ላይ በሚካሄደው ፕሬዚዳንታዊ ምርጫ ሪፐብሊካዊውን ፕሬዚዳንት ዶናልድ ትራምፕን ለማሸነፍ በሚያደርጉት የመጀመሪያው ክርክር ነበር የተካሄደው። ማያሚ በተደረገው ክርክር ወዲያውኑ ትኩረት የሳቡት ሴኔተር ኤልዛቤት ዋረን እንደነበሩ ተገልጿል። የማሳቹሴት ክፍለ ግዛትን የሚወክሉት ተራማጅ የህግ መወሰኛ ምክር ቤት አባል የቀድሞ ምክትል ፕሬዚዳንት ጆ ባይደን ወደ ያዙት የድምፅ አሃዝ መጠጋታቸውን ብሔራዊ የድምፅ መለኪያ ጥናቶች አመልክተዋል። መንግስትን ወደ ህዝብ መመለስ ፈልጋለው የጎደለ ነገር ቢኖር ብርታት ነው። ዋሽንግተን ውስጥ በግዙፎቹ ላይ ለመነሳት የሚያስችል ብርታት የለም። እኔ ግን በእነሱ ላይ የመነሳት ብርታት አለኝ ብለዋል ኤልዛቤት ዋረን። የቀድሞ የዩናይትድ ስቴትስ የቤቶች አስተዳደር ኃላፊ ጁሊያን ካስትሮ፣ የኒው ጀርሲው ተወካይ ሴናተር ኮሪ ቡከር እና ሌሎቹ ተወዳዳሪዎች በሀገሪቱ የኢሚግሬሽን ፖሊሲ ላይ አብይ ለውጥ እንዲደረግም ጥሪ አቅርበዋል። ፕሬዚዳንት ትራምፕ ቡድን 20 በመባል በሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ላይ ለመገኘት ጃፓን በገቡበት ወቅት ለቡድኑ ያላቸውን ቁርጠኝነት ለመግለጽ እየሞከሩ ነው። የአሜሪካ ወዳጅ የሆኑት ሀገሮች የፕሬዚዳንቱን ቁርጠኝነት አስመልክቶ ስጋት ሲያሰሙ መቆየታቸው ተገልጿል። ፕሬዚዳንት ትራምፕ ኦሳካ ላይ ከአውስትራሊያው ጠቅላይ ሚኒስትር ስካት ሞሪሰን ጋር ስራ ለታከለበት እራት በተገናኙበት ወቅት አሜሪካ ብቻ የሚለው እምነት በእስያ ፓስፊክ ቀጠና የዋሽንግተን ቅርብ ወዳጅ የሆኑ ሀገሮችን እየጎዳ መሆኑን የሚያመላክት ጥያቄ ከአንድ ጋዜጠኛ ቀርቦላቸው ፕሬዚዳንት ትራምፕ ታዲያ ከወዳጆቻችን ጋር እንሰራለን፣ ወዳጆቻችንን እንጠብቃለን ሲሉ መልሰዋል። ከወዳጆቻችን ጋር ግዙፍ የንግድ ጉድለት ወርሰናል፣ ለወዳጅ ሀገሮች ወታደራዊ እርዳታ ሳይቀር እናቀርባለን በማለትም አክለዋል። ቱኒዚያ ላይ በተፈጸመው 2 የአጥፍቶ ጠፊ ጥቃት ቢያንስ 1 የፖሊስ አባል ሲገደል በርካታ ሌሎች መቁሰላቸውን የሀገሪቱ ባለስልጣኖች ገልጸዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ አካል የለም። የመጀመሪያው ጥቃት የደረሰው በማዕከላዊ ቱኒስ ሲሆን አጥፍቶ ጠፊው ቻርልስ ዶጎል ጎዳና ላይ የነበረው የፖሊስ ጥበቃ ጋር ሲጠጋም ፈንጂዎችም እንደዛው እንደፈነዱ ተዘግቧል። አንድ ፖሊስ በጥቃቱ ሲገደል አንድ ሌላ ፖሊስ እና 3 ሲቪሎች ቆስለዋል ሲል የሀገር አስተዳደር ሚኒስትር አስታውቋል። በመጨረሻም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከሜክሲኮ ጋር በሚያዋስነው ድንበር ላይ ስለተከሰተው ሰብአዊ ቀውስ መፍትሄ ለመሻት የሚያስችል ህግ አጽድቋል። የተያዙትን ፍልሰተኞች በተለይም ልጆችን ለመታደግ አዲስ አሰራሮችን ከ4 ቢሊዮን ዶላር በላይ ተጨማሪ በጀት ያካተተ ነው ህገ መንግስቱ። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ፕሮግራማችንን ነው። ወደ ቀዳሚው ዘገባችን ነው የምናልፈው። ቀደም ሲል በመግቢያችን ወደ አስተዋወቅናችሁ ዝግጅት ነው የምናልፈው። ሰሞኑን በባህር ዳር የተነሳውን ጥቃት ተከትሎ በመንግስት የሚወሰዱት እርምጃዎች የፖለቲካ ምህዳሩን መልሰው የማያጠቡ መሆን እንዳለባቸው የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተናገሩ። አቶ የሸዋስን እስክንድር ፍሬው ነው ያነጋገራቸው። ጥያቄውን ከሚያብራሩበት ይጀምራሉ።
ይሄ ድርጊት የተፈጸመው ለውጥ ላይ ነው ያለ ነው፣ ሽግግር ላይ ነው ያለ ነው በምንልበት ሰዓት ነው። በተለይ ደግሞ ለለውጡ ያግዛሉ የምንላቸውንም ሰዎች ያጣንበትና በጣም ልብ የሚሰብር ድርጊት ነው። ከዚህ ጋር በተያያዘ መንግስት እርምጃዎችን ይወስዳል የሚል ነገር እየሰማን ነው። ነገር ግን ከዛ በፊትም መውሰድ ነበረበት ነው የኛ እምነት። የመጀመሪያው ነገር ህግና ስርዓት ማስከበር ነው። ከዛ በኋላ ነው የፖለቲካ ጨዋታው ሊኖር የሚችለው። እና ሀገር ከሌለ ህዝብ ከሌለ የምንጫወትበት ሜዳ ፈረሰ ማለት ነው። እና ከዛ በፊትም የማስተካከያ እርምጃዎች ሊኖሩ እንደሚገባ ብዙ የፓርቲ መሪዎችም የሀገር ሽማግሌዎችም ሲጠይቁት የነበረ ነው። ከዚህ በኋላ እርምጃ ይወሰዳል። እኛ ሁሉም እርምጃዎች በህግ አግባብ መሆን እንዳለባቸው ነው የምናምነው። የሚወሰዱት እርምጃዎች በሙሉ ህግንና ህግን መሰረት ያደረገ መሆን ነው ያለበት። ከዚህ በፊት በእርግጥ እንግዲህ ሽግግር ላይ በምንሆንበት ጊዜ የጠመንጃ ስርዓት ነበረ። ወደ ህጋዊ ስርዓት ነው መሸጋገር ፈልገን እየለፋን ያለ ነው። ስለዚህ የጠመንጃው አገዛዝ ተነስቷል፣ የህጋዊ ስርዓት ደግሞ ገና አልተተከለም። በዚህ መካከል ባለ ክፍተት ነው ይሄ የተፈጸመ የነበረው። ስለዚህ ወደ ህጋዊ ስርዓት የሚወስዱን እርምጃዎች ነው መወሰድ ያለባቸው በአጠቃላይ። ስለዚህ እነዚህ ደግሞ ህጋዊ እርምጃዎች ህዝብ የሚያውቃቸው አስተማሪ የሆኑ ህዝብ የሚያምንባቸው ህዝብን፣ ፓርቲዎችን ወይም ሌላውን ለሌላ ትግል ለሌላ አመት የማያነሳሱ መሆን አለባቸውና በአንድ በኩል አገርንና ህዝብን ማስቀጠል አለ። በሌላ በኩል ደግሞ የተጀመረው የዲሞክራሲ መንገድ መከፈቱ እሱ መቀጠል አለበት። በእርግጥ እዚህ ላይ መንግስትም ህዝብም የፖለቲካ ድርጅቶችም መደራደር የሌለባቸው ማንንም ሰው ማንንም ቡድን አገንዝ ስቴት መቆም የለበት። አሁን እኛ ሀገር የተቸገርነው አገርን መስደብ አገርን ማዋረድ አገርን ለማጥፋት መሞከር የፖለቲካ ድርጅትን ወይም የፖለቲካ ገዢ ፓርቲን እንደመቃወም እየተደረገ እየተወሰደ ነው። ይሄ መከላከል የለበት። ማንንም ሰው ከኢትዮጵያ በተቃራኒ የመቆም መብት የለም። ቢያንስ በኢትዮጵያ ስለስካለ ድረስ ማለት ነው። የኢትዮጵያን መንግስት ግን እንደፈለገ መተቸት ግን በምርጫ ማውረድና መተካትም ይችላል። ስለዚህ ሁለቱን ማስታረቅ የሚችለው እያንዳንዱ ምርጫ በሕግ አግባብ መሆን ሲችል ብቻ ነው።
አሁን ከተፈጸሙ ግድያዎች አንጻር አቶ የሸዋስ፣ ለምሳሌ መንግስት የሚወስዳቸው እርምጃዎች የፖለቲካ ምህዳሩን እንዳያጠቡ እስካሁን እየተተገበረ ያለውን ከለውጡ በኋላ እየታየ ያለውን ሀሳብን በነጻነት የመግለጽ መብት እንዳያጠቡ ስጋት አላችሁ?
እንግዲህ በጣም በቋፍ ላይ ያለው ነገር ቢኖር የተጀመሩ ለውጦች ተቋማዊ ይዘት የላቸውም። ለምሳሌ ሚዲያዎች ይዘግባሉ፣ መንግስት ወይም ለውጥ ኃይል ውስጥ ካሉ ሰዎች መልካም ፍቃድ ውጪ ምንም የህግ መሰረት የላቸው። በድሮ ህግ ነው የምንተዳደረው።
ህጎቹም ገና አላለቁም፣ ተሻሽለው አላለቁም።
ስለዚህ ያ መልካም ፍቃድ ያ ዊሊንግነስ ከተበላሸ በትንሹ የበራች የነበረችው ሻማ እንዳለ ነው የምትጠፋው። ጨለማ ውስጥ ነው የምንገባው። ስርዓት ይኑረን፣ በልክ ይሁን። የምንተቸውንና የምንሰድበውን መጠን ይኖረው። የምናደርጋቸው እርምጃዎች ሁሉ የተጠኑና ከኢትዮጵያ በተቃራኒ የሆኑ ራስን መስደብና ራስን ማዋረድ እስከሚመስል ድረስ መሄድ የለባቸውም እንለው ለዚህ ነው። ስለዚህ የእኛ ስጋት አሁንም የህግ መሰረት የላቸውም። ሁሉም ፍርድ ቤቱ ገና ተቃንቶ አላለቀም። ምርጫ ቦርዱም ገና ነው እንዳልኩ፣ የሚዲያውም ገና ነው። የወታደርና የደህንነት ተቋማት ተሰርተዋል ተብሏል በዛው በገዢ ፓርቲ በኩል። ግን የሌላውን አካል ምስክርነትና የህዝብ አመኔታ ገና አላገኙም። ስለዚህ እነዚህ ሁሉ ባልሆኑበት ተመልሰን እዛው አረንቃ ውስጥ ከገባን እንግዲህ ህዝቡ ወጣቱ አምባገነናዊ ስርዓትን የማይሸከምበት ገና ትከሻውን ሲነካው የሚኮሰኩስበት ሁኔታ እያየን ነው። በፍጹም አምባገነናዊ ስርዓትን አይቀበልም። ከዛ እኩል ግን በምንም ተአምር በጉልበት የሚመጣ አገዛዝን ወይም በጉልበት የሚመጣ የስልጣን ሽግግርም ደግሞ መቀበል የለበትም። ስለዚህ ወጥቆ አመጣጥኖ መሄድ አለበት። ይሄን ሊያመጣጥን የሚችለው የተበላሸ ቢሆን ባለው ህግ እስኪሻሻል ድረስ ባለው ህግ እስኪሄድ ድረስ ነው። ከዛ ህግ ከወጣን ግን ስጋት አለን። አሁን ለምሳሌ ሰሞኑን እስኪጣራ እየተባለ በጣም ብዙ የኛ አባላት ታስረዋል። በጣም ብዙ በሁሉም የሀገሪቱ ክፍሎች ዝም ብሎ የመንግስት መዋቅር ፓኒክ አድርጎ ደንግጦ ያሰራቸው ብዙ አባሎች አሉ። እንደዚህ
የኢዜማ አባላት
በጣም ብዙ በሁሉ ቦታ ግን የወረዳ የዞን እና የክልል መዋቅሮች ሼክ አድርገዋል። ሁሉም በተፈጠረው ነገር እዛ ውስጥ ያለበትንና የሌለበትን ወይም ያጠፋውንና አጠፋ ተብሎ የሚጠረጠረውና የማይጠረጠረውን አለዩም። ከመንግስት በተቃራኒ ያለውን በሙሉ ማሰር ተጀምሯል። ስለዚህ ስጋት አለን። ወደ ነበርንበት የጨለማ ዘመን ሊመልሰን ይችላል። ይሄ በጊዜ ካልቆመ የሚል ስጋት አለን። ከሁሉ በላይ ግን እንደ ሀገር ዲሞክራሲም የአስተዳደር አይነትም የፌዴራል አይነትም የሚመረጠው ሀገር ሲኖር፣ ሀገር ሳይኖር ምንም እነዚህ ሁሉ የቅንጦት ነው የሚሆኑት ማለት ነው።
ጠቅላይ ሚኒስትሩ ሰሞኑን ያስተላለፉት መልእክት ሰምተውት ከሆነ በአንድ በኩል ከመንገዳችን ዝንፋ አንልም ብለዋል፣ ነገር ግን ደግሞ እርምጃዎች ሊወሰዱ እንደሚችሉም ጠቆም አድርገዋል። ምንድን ነው የተረዱት ከሳቸው መልእክት? ምናልባት ነገሮች ከዚህ በኋላ ይጠብቃሉ እንደ በፊቱ አይሆንም ህዳሩ የሚል ነው? ምን ተረዱ እርስዎ እንደ ፓርቲ መሪነቱ?
ከዚህ በፊት የነበሩት ሁኔታዎች የነበሩት ሁኔታውም ግድ ስለሚል ነው። ለምሳሌ የፖለቲካ ድርጅቶች ከበረሃ ከውጭ ሀገር መጥተዋል፣ ግን ሳይመዘገቡ ደግሞ ረጅም ጊዜ የሄዱበት ምንም አይነት ለሚናገሩትና ለሚያደርጉት ነገር ኃላፊነት ሳይወስዱ የሚኖሩበት ሁኔታ ነበር። ሚዲያዎችም እንደዛ የመጡ ግን በትክክል በህግ አግባብ መስመር ይዘው ያልሄዱበት የተለያየ በሶሻል ሚዲያም ሆነ በዋና ዋናው ሚዲያዎቹ የተለያየ ሀሳብ የሚንጸባረቅበት ምንም እንኳ ሳንሱር ምናምን የለም ባይባል ሰው ራሱን አርሞ የሌላውን መብት ወይም ማንኛውም ቡድን የሌላውን መብት መንካት የለብኝም ብሎ ራሱን የማይቆጥብበት ሁኔታ እያየን ነበር። ስለዚህ ይሄ ከቀጠለ እንዳልኩ ዲሞክራሲ ምናምን የሚባለው ነገር ሳይሆን አገር ራሱ የመኖር እድሉ በጣም የመነመነ ነው የሚሆነው። ስለዚህ በአንድ በኩል እነዚህን ስርዓት የማስያዝ እንግዲህ ይሄም ሁኔታ ባይመጽ ከመምጣቱ በፊት እንዳልኩ ይሄም ሁኔታ ከመምጣቱ በፊት ሁሉ ነገር መስመር ሊይዝ ይገባል። 56 ፓርቲ በዛ ስንል 120 ሲሆን አካሄዱ ችግር እንደነበረበት በደንብ ያሳያል። የሌሎችም ማስተዳደሪያ ተቋማት ስርዓት አልነበራቸውም። እሱም ስርዓት ማስያዝ አንድ ነገር ነው። ከዛ አልፎ ግን ሁሉን ነገር ድፍን አድርጎ የነበረውን ያየናትን ጭላንጭል ማጥፋት ከሆነ ግን ወደ ሌላ ዙር ትግል ነው የሚያስገባን። ስለዚህ ሰምቻለሁ ንግግራቸውን
መግለጫቸውን
ሰምቻለሁ።
ፍሬ ተዘጋጀ ስለ
የተነበበውን ሰምቻለሁ። በሁሉ ሚዲያ ተነቧል። ብዙ ነጥቦች መባል ያለባቸው ናቸው የተባሉት። ግን ደግሞ በትህትና በጥበብ እና በአስተዋይነት ነው ይሄንን ግዜ ማለፍ አለብን ካል እኔ በእኔ እምነት የሳቸውና የሳቸው ፓርቲ ኃላፊነት ብቻ አይመስለኝም። ምንም እንኳን የገዢ ፓርቲ ቢሆንም አሁን የብዙ አካላትን አስተዋጽኦ የሚፈልግ ይመስለኛል። አሁን ሰሞኑን የሃይማኖት አባቶችና ሽማግሌዎች ያደርጉት የነበረውን አስተዋጽኦ ያየነው ነው። ሁላችን በጣም የተረባረቡት በዚህ አጋጣሚ ለማመስገን እፈልጋለሁ። ስለዚህ የሁላችንም ርብርብ የሚያስፈልገው ነው፣ በተለይ ሀገርና ሕዝብን ማረጋጋት ላይ። ከዚያ በኋላ ግን እየተመካከርን የምንወስዳቸው እየተግባባን የምንወስዳቸው ብዙ እርምጃዎች መኖር አለባቸው፣ በተለይ እውነተኛ ዲሞክራሲያዊ ስርዓት እዚህ ሀገር እንዲኖር ለማድረግ። በተረፈ ግን እርምጃዎች ይኖራሉ። ምን አይነት እርምጃ? እንዳልኩ ህጋዊ እርምጃ ከሆነ መንግስትነት ራሱ የሚያስገድደው ነው የሚሆነው።
ዘጋቢያችን እስክንድርንም እንግዳውን አቶ የሸዋስንም እናመሰግናለን። አድማጮች የዚህን ቃለ ምልልስ ሙሉ ክፍል ከምሽቱ 3 ሰዓት ባለው መደበኛ ዝግጅታችን ማዳመጥ ትችላላችሁ። የምታዳምጡት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የተፈጸመው ጥቃት መፈንቅለ መንግስት ለማካሄድ ያለመ ስለመሆኑ መንግስት በቂ መረጃ አለው ሲሉ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ለአሜሪካ ድምጽ ገልጸዋል። አቶ ንጉሱ ከአሜሪካ ድምጽ በነበራቸው ቆይታ ሰሞኑን በሚነሱ ጉዳዮች ላይ በዛ ያሉ ጥያቄዎችን ተጠይቀው ሰፊ ማብራሪያ ሰጥተዋል። ከነዚህ ውስጥ አንዱ የተነሳላቸው በባህር ዳርና በአዲስ አበባ የደረሰውን ጥቃት በተመለከተ መጀመሪያ መፈንቅለ መንግስት ተካሂዷል የሚለውን መግለጫ የሰጡት እሳቸውም እንደመሆናቸው ይህንን ጥቃት መፈንቅለ መንግስት ማለት ይቻላል ወይ የሚል ጥያቄ ተነስቶላቸው ነበር። ለሱ የሰጡትን ማብራሪያ እስኪ እንስማ። አዲስ አበባ የተፈጸመውን ግድያ ጨምሮ ሁለት ከፍተኛ ጄኔራሎች ማለትም የሀገሪቱ ጠቅላይ ኢታማዦር ሹም ጄኔራል ሰዓረ መኮንንና እንዲሁም ደግሞ በጡረታ ላይ ያሉት ሜጀር ጄኔራል ገዛይ አበራ ጨምሮ በአጠቃላይ አሁን እርስዎ በሚያረጋግጡት 6 ከፍተኛ አመራር ላይ የነበሩ ሰዎች ሕይወት አልፏል ማለት ነው። እንደ አቶ ንጉሱ ይህ አደጋ ከደረሰ በኋላ በአንዳንድ ወገኖች አከራካሪ የነበረው ይህንን ጉዳይ መፈንቅለ መንግስት ነው ማለት ይቻላል ወይ የሚል ጥያቄ ተነስቶ ነበር እና መጀመሪያ እርስዎ ኖት ይሄን መግለጫ የሰጡትና አንድ ክልልን በመያዝ ወይም አንድ ክልል አካባቢ ይሄን ነገር በመፈጸም መፈንቅለ መንግስት ማለት ይቻላል ወይ የሚል ነገር ተነስቶ ነበር። ከምንድን ነው መፈንቅለ መንግስት ወደሚል ድምዳሜ የተደረሰው?
እንደሚታወቀው ሀገራችን የፌዴራል አደረጃጀት የብሔራዊ ክልላዊ መንግስታት የራሳቸው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያላቸው የራሳቸው ህገ መንግስት ያላቸው እና ሉዓላዊነት ያላቸው ተቋማት ናቸው፣ አደረጃጀቶች ናቸው። እነዚህን አደረጃጀቶች የመቆጣጠር አለመቆጣጠር ጉዳይ የመንግስት መሆን አለመሆን ጉዳይ ነው ማለት ነው። በመጀመሪያ ደረጃ እንግዲህ የአሁኑ ሙከራ ርዕሰ መስተዳድሩንና አመራሮቹን የሚገኙበትን የርዕሰ መስተዳድሩን ወይም የፕሬዚደንቱን ጽህፈት ቤት የተቆጣጠረ ከዛም ባሻገር ደግሞ የህግ የሚያስከብር እና የዜጎችን ደህንነት የሚጠብቀውን የፖሊስ ኮሚሽን እና አመራሮቹን እየተቆጣጠረ ከዛም ሌሎች ተቋማትን መሰል ተቋማትን ጥቃት ለመሰንዘር የሞከረ ወደ ህብረተሰቡ መረጃ የሚደርስበትን የአማራ ብዙሃን መገናኛ ድርጅትን ለመቆጣጠር እና የሚዲያውን አመራሮችም ለህብረተሰቡ መልእክት እንዲያስተላልፉ ትዕዛዝ የሰጠ በአጠቃላይ ወደፊትም በግልጽ የጸጥታ መዋቅሩ የሚያጣራቸው ነገሮች ሲጣሩ ለህዝብ ይፋ እንደሚሆነው ሚዲያውን የተቆጣጠረ የርዕሰ መስተዳድሩን ወይም ፍትህን የተቆጣጠረ የፖሊስን የጸጥታ መዋቅሩን የተቆጣጠረ ዜጎችን ለማገት የሞከረ እና አመራሮችን ለእርምጃ የወሰደ እንቅስቃሴ መፈንቅለ መንግስት ካልተባለ ምን ይባላል? እነዚህን ዋና ዋና ጉዳዮች በክልሉ ለማስወገድና ለመቆጣጠር ሞክሯል። ከዛም ባሻገር እንደገለጽኩት ከሚዲያው አካባቢ እርምጃ ወስደናል፣ ክልሉን ተቆጣጥረናል፣ ለህብረተሰቡ መረጃ አድርሱ፣ እኛም እናደርሳለን ብለው ትዕዛዝ ሰጥቷል። እነዚህ በአጠቃላይ ሲወሰዱ የክልሉን መንግስት በኃይል ለማስወገድ ታልሞና ተቀናይቶ የተሰራ እንቅስቃሴ ነው፣ የተሄደበት እንቅስቃሴ ነው። ከዚህ ባሻገር ደግሞ አንቺም እንደገለጽሽው ይህንን እንቅስቃሴ ሊያክሽ የሚችለው እና ድጋፍ ተጠይቆ እገዛ ሊያደርግ የሚችለው የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊቱን ኢታማዦር ሹም ጀነራሉን ሳረ መኮንንን እንደዚሁ በአፋጣኝ ከዚሁ ጋራ በሰዓታት ልዩነት ውስጥ በተቀናባበረና በተደራጀ ሁኔታ እርምጃ መውሰድ ምልክቱ ምንድን ነው? ይሄ በአጠቃላይ ክልሉን ብቻ ሳይሆን አገሩንና ህዝቡን ለአደጋ ለመጣል ያለመ እንቅስቃሴ በሙ በትክክልም አንደኛ በተግባራዊ እንቅስቃሴው፣ ሁለተኛ በተላለፉት መልእክቶች፣ ሶስተኛ ተወሰዱት እርምጃዎች ሲመዘን የአንድን ክልል ብሔራዊ ክልላዊ መንግስት ማለት ነው የማስወገድ በኃይል የማስወገድ እንቅስቃሴ በመሆኑ መሆኑን የተመለከተ ሰው ይሄንን መንግስትን የማስወገድ እንቅስቃሴ መፈንቅለ መንግስት ካለው ምን ይለዋል? ሌላ ትርጉም ሊሰጠው አይችልም። ምናልባት ጉዳዩ ላይ ተግባሩን ለከተባል ትርጉሙ መፈንቅለ መንግስት ነው አይደለም ብዙ አያጣላል። ነገር ግን የክልሉን መንግስት የማስወገድ እንቅስቃሴ መሆኑ ላይ ማንም ሰው የተለየ አቋም ሊይዝ አይችልም። ቀሪው ትንታኔ ነው። ትንታኔ ችግር የለው፣ አረዳድ ችግር የለው። በእውነት ደረጃ ግን በሀቅ ደረጃ ይሄ የተደረገ ስለሆነ እዚህ ሀቅ ላይ ወይም ፋክት ላይ መስማማት የግድ ነው የሆነ ስለሆነ ማለት ነው። ይህንን ፋክት ማመን አለማመን አንድ ነገር ሆኖ ግን ይህንን ሊያሳምን የሚችል ሊያሳይ የሚችል በቂ መረጃ ስላለ ለህብረተሰቡ ለማንም ግልጽ እንደሚሆነው ለሚዲያውም ግልጽ የአሁኑ ምልክት አጥጋቢ ነው ካልተባለ እንኳን በቂ መረጃ ለህብረተሰቡ የሚቀርብ በመሆኑ እንዲህ ብሎ ለመበየን እንዲህ ብሎ ለመፈረጅ ከበቂ በላይ ማሳያ ነው ማለት ነው።
አድማጮች፣ ከአቶ ንጉሱ ጥላሁን ጋር የተደረገውን ሰፋ ያለ ማብራሪያ በዌብሳይታችንና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። ቅዳሜ ሰኔ 15 ቀን አመሻሽ ላይ በባህር ዳርና በአዲስ አበባ የተፈጸመው ጥቃት ምክንያት ኢትዮጵያ ከፍተኛ ሀዘን ውስጥ ወድቃለች። በዚህ ጥቃት ህይወታቸው ያለፈው የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን፣ የጠቅላይ አቃቤ ህግ አቶ ምግባሩ ከበደና የፕሬዝዳንቱ አማካሪ አቶ እዘዙ ዋሴ የቀብር ስነ ስርዓት ዛሬ በባህር ዳር ተፈጽሟል። እንዲሁም የኢትዮጵያ የጦር ኃይሎች ኢታማዦር ሹም ጀነራል ሳአረ መኮንንና በጡረታ ላይ የነበሩት ሜጀር ጀነራል ገዛኤ አበራም የቀብር ስነ ስርዓት በመቀሌ ከተማ ቅዱስ ገብርኤል ቤተክርስቲያን ተፈጽሟል። የዚህ ድርጊት ጠንሳሽና ፈጻሚ ናቸው፣ መፈንቅለ መንግስትም ሊያደርጉ ነበር በሚል የተጠረጠሩትና በተኩስ ልውውጥ ህይወታቸው ያለፈው ጄኔራል አሳምነው ጽጌ የቀብር ስነ ስርዓትም በላሊበላ አብያተ ክርስቲያናት በቤተ ጊዮርጊስ ቀብራቸው ተፈጽሟል። በተጨማሪም በእለቱ በጸጥታ ማስከበር ስራ ላይ የነበሩና ከጥቃት አድራሹ ቡድን ውስጥ የነበሩት የጸጥታ ኃይሎች በተኩስ ልውውጥ ህይወታቸው ማለፉም ተገልጿል። በትላንትናው ዝግጅታችን በባህር ዳር ከተማ ውስጥ በባለስልጣኖች የእንግዳ ማረፊያ እንደነበረና በኋላም የታጠቁ ሰዎች አስገድደው የትራንስፖርት አገልግሎት እንዲሰጣቸው እንዳደረጉት የተናገረው የዶክተር አምባቸው ሶስተኛ ሹፌር አቶ ሱባለው ድረስን አነጋግረን ነበር። አቶ ሱባለው ከታገዱ ሰዎች መካከል የዚህ መኪና ሹፌር ማን ነው ተብለው መወሰዳቸውን ገልጸው ነበር። ርዕሰ መስተዳደሩ ጽህፈት ቤት የእንግዶች ማረፊያ ማዕከል ቡድን መሪ አቶ ንጉሱ አያሌውን በዚህ ጉዳይ አነጋግሬያቸው ነበር። እኛም ታግተን ነበር፣ ሹፌሩም ከኛ መካከል የተወሰደ ነበር ብለውኛል። ራሳቸውን ከሚያስተዋውቁበት ይጀምራሉ። መጀመሪያ እስቲ ስሞትንና የት እንደሚሰሩ ይንገሩኝ።
ንጉሱ አያሌው እባላለሁ። ርዕሰ መስተዳደሩ ጽህፈት ቤት የእንግዶች ማረፊያ ማዕከል ቡድን መሪ።
ይሄ የእንግዳ ማረፊያ ገስታውስ ማለት ለማን የተዘጋጀ ማን ነው የሚያርፍበት?
ይህንን በተመለከተ የርዕሰ መስተዳድር ጽህፈት ቤት የመንግስት ከፍተኛ አመራሮች በስራ ምክንያት ከሌላ አካባቢ መጡ እና ደህንነታቸው ሊጠበቅ የሚገባቸው የመንግስት ኃላፊዎች ወደዚህ ሲመጡ የሚያርፉበት ማዕከል
የራሱ ጥበቃ የለውም?
ዳንነታችን የሚጠብቅ ኃይል አለ መንግስት ታተመስገ ጥበቃ አለ።
ስለዚህ ምንድነው የተፈጠረው ቅዳሜ ለተዛ ገስታውስ ውስጥ?
እንግዲህ እኔ ይሄን በተመለከተ እኔ ዝርዝር እንትን የለኝም ወጣቱ የለኝም ያክም የስራ ሰዓት ስላልነበረ በስም ሰዓት እንደጀመረ እንዴት እንደጀመረ ለምን ይሄ እንደተካሄደ የማውቀው ነገር የለም። ግን በአጋጣሚ መሰረታዊ የሚሰሩ የስራ ክፍሎች ስላሉ እነሱ ስራቸው ሰሩ ነው አይደለም የሌሎች ነገሮች አሉ ብዬ ለማየት ነበረ። በዛ ብቅ እንዳሉና እንዳልሁም ያው ተወሰነ የመንግስት ኢንፎርሜትበት ሳይዶች ናቸው እንዳትንቀሳቀስ ምናምናለን። ከዛ በኋላ ምንም አይነት መረጃ እና የእነሱን አላማ ምንም የነገሩ ነገር የለም። ስለዚህ ዝርዝር የሆነ መረጃ አላገኘሁም።
እዛ ገስታውስ ውስጥ ስለሆነ ሁኔታ ነው የምጠይቆት። እነዛ እንዳትንቀሳቀሱ ያሉት እርሶንም ነው ሌሎች ሰዎች ነበሩ?
እኛ እዛው የስሌ ሰራተኞች ነን። እዛው አካባቢ የነበርንበት ጊዜ በቃ መጥተው ድርስ አሉና በቃ ደግሞ ባላችሁበት ሰዎች እንዳትንቀሳቀሱ፣ ትንቀሳቀሳችሁ በቤታችሁ ላይ ችግር ይፈጠራል፣ ለራሳችሁ ስሉ ባላችሁበት እንዳትንቀሳቀሱ አሉ።
ከዛ ምን አደረጉ?
እሺ ብለን እኛም ባለንበት ቁጭ አልን። በቃ
ከዛ ምን አደረጉ?
ከዛ በኋላ ያደረጉት ወታደራዊ ቴክኒክ ምናምን የሚያላቅም ብቻ እኛም ቁጭ አልን። ከዛ መንቀሳቀስ ስልም አንችል ማለት ነው። ምን እንደተደረግን ማወቅ አንችልም። አላወቅኩም። እዛ በኋላ ያደረጉት አላቅም ምን እንደሰሩ ማለትም ካለንበት ሁሉ አሉነ ቁጭ አለ። እዛ በኋላ ምን እንደሰሩ ምናምንም ተነስተን ተከታትለን አይተን ማየት ስላልቻለ አላውቅም።
ሹፌር ከመሀላችሁ ይዘው የወሰዱት ሹፌር አሽከርካሪ ነበር?
እኔ እሱን ምን መሰለ በፒካፕ የያዘ ማን ነው አሉ። እኔ ነኝ አለ። ሄደ።
አልተመለሰም። ከዛ በኋላ
አልተመለሰም። ከዛ በኋላ
ስንት ሰዓት ተከታገታችሁበት ተለቀቃችሁ?
ቢሮ ነው ያደር ነው። እኛ ቢሮ ነው ያደር ነው።
አልተለቀቃችሁም? ስልክ ለመደወል አልሞከራችሁም? ያላችሁበትን ሁኔታ ለሌሎች ለመንገር ለፖሊስ ወይም ለማሳወቅ?
እኮ እንትናችን ተይዛ ሞባይላችን ስለተያዘ ሞባይላችንን ራሱ ወስደውብናል።
ስንት ትሆናላችሁ?
የአደለው የሲቪል ሰራተኞች ብቻ አራት የሚኖሩ አመራሮች ምናምን አሉ። ግን ሲቪል ሰራተኞች እኔ እናቃቸው
እነዚህ መጥተው ቁጭ በሉ ያሏችሁን የጸጥታ ሰራተኞች
ተል አልቻልንም። እንኳን ስንት እንደሆኑ መገመት ራሱ አልችልም፣ እውነቱን ለመናገር ማለት ነው። ምክንያቱም አንድ ቦታ እንዳትንቀሳቀሱ ተብለን ተቀምጠናል። በቃ
ስለዚህ እንግዲህ ስለዚህ እስከ ጠዋት ድረስ እንዴት ሳትወጡ ቀራችሁ?
ቢሮ ውስጥ ገባን። ከዛ በኋላ እንዴት ብለን እንወጣለን? ለሊት እንዴት ብለን እንወጣለን?
ሰዎቹ መኖር አለመኖራቸውን ከፍታችሁ ቼክ አላደረጋችሁም ወይ ማለት ነው?
ስማ አድርገናል አይገናም ወጥቷል። ወደ ሶስት ሰዓት አካባቢ ሁሉም ሆና ተችነ ሄዳለ።
ስለዚህ ከፍታችሁ ወጣችሁ ከዛ በኋላ ማለት ነው? ባትሄዱም ወደ ቤታችሁ
ከዛ በኋላ ለምን? አይ እኛ አደጋ ልጆች ነን ስላ መንገድ ላይ ብለን ስለፈራን ስለዋደ
እንጂ እስከ ጠዋት ድረስ ታግታችሁ አይደለም ማለት ነው።
ምንም አይ ያኩ ማለት መሰለሽ ሮቢ ወደ ቤት የመሄጃ ጊዜው አልፋል። ታግተናን እስከዛ ሰዓት ድረስ ግን እዛ በኋላ ተደብቆ ከተከተለን ይኖር ወይ ሙሉ በሙሉ ነጻ ይሆን ማወቅ ስለማንችል እዛው ማሳለፍን ነው የመረጥነው።
እሺ፣ በጣም አመሰግናለሁ አቶ ሞገስ አያሌው። እግዚአብሔር የዛሬው የጋቢና ቪኦኤ መሰናዷችን እዚህ ላይ ተጠናቋል። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ላይ ሃሽታግ ጋቢና ቪኦኤ ብላችሁ አስተያየቶቻችሁን ብታኖሩ ይደርሰናል። በኢሜይል አድራሻችንም ሆርን አት ቪኦኤ ኒውስ ዶት ኮም ላይ እንዲሁ ላኩልን። አስተያየት ስጡ፣ ተወያዩ፣ ተነጋገሩ። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩኝ። በነገው ምሽት እንገናኝ። ሰላም፣ ደህና ደሩ። Kun